ጥቅምት ከተማ ውስጥ ትናንት ምሽት ላይ በአንድ ሆቴል ላይ በተጣለ የእጅ ቦምብ አደጋ አንድ ሰው ተገድሏል። 9 ሰው መቁሰሉም ተሰምቷል። የለም 7 ነው የሚባል አለ። ችግሩ ግን ነበረ። ማምሻውን በዛው በአካባቢው የሚገኘውን ሪፖርተራችንን ናኮር መልካን በስልክ አግኝቼው ነበረ። ናኮር እንደምን አመሸ?
እንደምን አመሸ ሰለሞን? ሰላም ነው?
ሰላም፣ እግዚአብሔር ይመስገን። ካንተ ጋር ብቻ ጥሩ ነገር አይሰማምና እስኪ ምንድነው ነቀምት ከተማ ላይ የተፈጠረው ነገር?
አመሰግናለሁ ሰለሞን። ትናንት አመሻሹ ላይ 1 ሰዓት ገደማ ላይ ሶከን በሚባል ሆቴል ላይ ጥቃት ተሰንዝሯል። የቦምብ ጥቃት ነበረ። የሆቴሉ ባለቤት አቶ ፈለቀ አለሙ እንደነገሩኝ ከሆነ በተወረወረው የእጅ ቦምብ የአንድ ሰው ህይወት አልፏል። 9 ሰዎች ደግሞ የመቁሰል አደጋ አጋጥሟቸዋል። ህይወቱ ያለፈው ሰው ከሌላ ቦታ ለልምምድ የመጣ ተማሪ መሆኑንም እንደዛው ጠቅሰውልኛል። የተጎጂ ቤተሰብን ለማግኘት ያደረግኩት ጥረት አልተሳካልኝም። ያቆሰሉት 9 ሰዎች 5ቱ የሆቴሉ ተገልጋዮች ደንበኞች ሲሆኑ 4ቱ ደግሞ የሆቴሉ አስተናጋጆች መሆናቸውንም እንዲሁ ጨምረው የሆቴሉ ባለቤት አቶ ፈለቀ ነግረውኛል ማለት ነው።
ተገደለ የተባለው ተማሪ ወዲያው ነው ህይወቱ ያለፈው ወይስ ወደ ሆስፒታል ከተወሰደ በኋላ ነው?
ይህንንም በተመለከተ ለማጣራት ወደ ነቀምቴ ስፔሻላይዝድ ሆስፒታል ሄጄ ነበር። ሜዲካል ዳይሬክተሩ ወይም የህክምና ክፍል ኃላፊውን ላገኛቸው አልቻልኩም። ደውዬላቸው ነበር፣ ስልካቸውን አላነሱልኝም። ግን ከተጎጂዎች መካከል 2 የሆቴሉ አስተናጋጅ የነበሩ ወጣቶችን አግኝቼ አነጋግሬ ነበረ። አንደኛው ታይኩ የሚባል የሆቴሉ አስተናጋጅ የነበረ ልጅ ሲሆን ትናንት ምሽት ከሌሊቱ 9 ሰዓት ላይ ጉዳቱ ሲብስበት ወደ ወለጋ ዩኒቨርሲቲ ሪፈራል ሆስፒታል እንደተሸኘና እዛ ህይወቱ እንዳለፈ መስማቱን ከተጎጂው ወጣት ለማረጋገጥ ይችያለው። ይህንን መረጃ ግን ከከተማውም ሆነ ከሆስፒታሉ ለማረጋገጥ ያደረኩት ጥረት አልተሳካልኝም ሰለሞን።
ያነጋገርካቸው ሰዎች ምናልባት የነገሩህ ነገር ካለ ምን ያህል ጊዜ ወስዷል የህክምና እርዳታ ለመስጠት ለነዚህ ተጎጂዎች? ወይም ትናንትና ፈጥኖ የደረሰ አካል ነበረ? በወቅቱ
ፍንዳታው እንደደረሰ ወደ ሆስፒታል መወሰዳቸውን ነው የሰማሁት። አንዳንዶቹ በባጃጅ ሌሎቹም እንዲሁ የህክምና አገልግሎት ያገኙበት ሁኔታ ነው ወደ ሆስፒታሉ ሄደው። ምክንያቱም ሆስፒታሉ ብዙም ሩቅ አይደለም አካባቢው። አንዱ ተጎጂ እንደነገረኝ ግን እሱ በባጃጅ ነበረ ወደ ቦታው የደረሰው። ምሽት ላይ ሁሉም ወደ ሆስፒታሉ ህክምና ለማግኘት መድረሳቸውን ነው የነገረኝ ወጣቱ ማለት ነው። ከወጣቱ ለማረጋገጥ እንደቻልኩኝ ግን እሱ በራሱ ትራንስፖርት ባጃጅ በሚባለው መጓጓዣ ከጓደኛው ጋር ሆስፒታል ደርሶ ህክምና እንደተደረገለት ነው የነገረኝ። የሆቴሉ አስተናጋጅ የነበረው ታሪኩ የሚባል ወጣት ማለት ነው።
ስለዚህ ያ ህይወቱ ያለፈው ተማሪ ሆስፒታል ከደረሰ በኋላ ነው
ህይወቱ ያለፈው?
እነሱ ናቸው የወሰዱት?
ሆስፒታል ከደረሰ በኋላ። ይህንን በተመለከተ መረጃውን ለማጣራት በጣም ሞክሬ ነበረ፣ ግን አላገኘሁኝ። የሆስፒታሉን ዳይሬክተርም የህክምና ክፍል ኃላፊ ለመጠየቅ ስልክ ደውዬላቸው ነበረ፣ ላረጋግጥ አልቻልኩም።
አደጋውን ማን እንደጣለው ለምን እንደጣለው ይታወቃል ናኮር?
አዎ፣ ይህንን በተመለከተ የሆቴሉን ባለቤት ምንድን ነው ይሄ አደጋ ከምን የተነሳ ነው የደረሰው የሚል ጥያቄ ጠይቄያቸው ነበር። እሳቸው ከማንም ጋር የግል ቂምም ሆነ ጥላቻ እንደሌላቸው ማንንም እንደማይጠረጥሩ ነው የነገሩኝ። ይህንን ጥያቄ ወደ ከተማው ምክትል ከንቲባ ይዤ ጎራ ብዬ ነበረ። አቶ ጫላ ገመዳ ቦምቡ መፈንዳቱን እንዲሁ አረጋግጠውልኛል።
አንድ ሰው ነው በፊት ያለፈው። የተወሰኑ ሰዎች ቆስሎ በሐኪም መርዳታ በተሰጣቸው ነው የሚገኘው። እንግዲህ ከዚህ ጀርባ ያለው ነገር ምንድን ነው? አድራጎት ማን ነው የሚለው በተደጋጋሚ ጠይቀኛል። ለማወቅ ነው ምርመራ ያካሄደ ያለ ነው። አድራጊ ማን ነው የሚለው ከምርመራ በኋላ ከተጣራ በኋላ ይፋ ቢደረግ የሚሻለው በጥርጣሬ ደረጃ ይካሄ ነው ብሎ ማለት ጥሩ ስለማይሆን ማለት ነው። ከቤት ጀርባ ያለው አላማ ምንድን ነው የሚለውም እስካሁን እየተጣራ ነው ያለው። እስካሁን በግልጽ ይህም ብሎ ኃላፊነት የሚወሰድ አካል እስከሌለ ድረስ ከኋላ ያለውን ዓላማ ማወቅ አስቸጋሪ ነው የሚሆነው።
ይህንን ጥያቄ ይዤ የአካባቢው የማዘዣ ማዕከል ወይም ኮማንድ ፖስት አባል ናቸው ወደ ተባሉት ኮማንደር እና ስማቸው ለጊዜው ማግኘት ወዳልቻልኩት ደውዬ ነበረ። በስፍራው አልነበርኩም ስለዚህ ጉዳይ አላቀም የሚል መልስ ነው የሰጡኝ። ሌላ ታረቀኝ የሚባል የማዘዣ ማከሉ አባል ወደ ሆነ ግለሰብም እንደዛው ደውዬ እሳቸው ባካል ካልመጣ መረጃውን አንሰጥም ነው ያሉኝ። ጽፈት ቤታቸውን እንዲነግሩኝ ጠይቃቸው ስልካቸውን በመዝጋታቸው ደጋግሜ ስደውል ባለማንሳታቸው በዚህ ዙሪያ ተጨማሪ መረጃዎችን ለማሰባሰብ አዳጋች ሆኖብኛል። ሰለሞን፣
በአቶ ፈለቀ አለሙ ሆቴል ላይ አደጋ ሲጣል የመጀመሪያው አይደለም ብለህ ነበር ቀደም ብለህና፣ እስቲ ስለዚህ ትንሽ ዘርዘር አድርገህ ንገረኝ።
ባለፈው ሳምንት ረቡዕ ከምሽቱ አንድ ሰዓት ተኩል ገደማ ፋክት በሚባል የአቶ ፈለቀ አለሙ ሆቴል ላይ ሌላ የእጅ ቦምብ ተወርውሮ ሰባት ሰዎች በቦታው መቁሰላቸውን ከሆቴሉ ባለቤትና ስራ አስኪያጅ መረዳት ችለን ነበረ። ይህንንም ዘገባ ሰርተን ነበር። በወቅቱም እሳቸው የሚጠረጥሩት አካል እንደሌለ ነው የነገሩኝ። ሆኖም ግን በዛ ሰሞን በነቀምቴ ከተማ የአገልግሎት ማቆም አድማ እንደሚካሄድ በማህበራዊ ድረገጽ ተነግሮ እንደነበርና እሳቸው ግን እንደ ማንኛውም የከተማው አገልግሎት ሰጪ በጠዋቱ አገልግሎት መስጠት መጀመራቸውን ምናልባት ጥቃቱም አገልግሎት በመስጠታቸው የተሰነዘረ ሊሆን እንደሚችል ጥርጣሬ ባላቸው ነግረውኝ ነበረ። ከዛ በኋላ የትናንት ምሽቱ ሌላ የቦምብ ፍንዳታ ሶከን በሚባል የራሳቸው ሆቴል ላይ እንዲሁ ድጋሚ ደርሷል ማለት ነው። ከዚህ ጀርባ ያለውን እኔ ማወቅ አልችልም፣ ለፈጣሪ አሳልፌ ሰጥቻለሁ የሚል መልስ ብቻ ነው የሰጡኝ። ባለፈው ሳምንት ግን ይህንን ያደረገ አካል መንግስት ተከታትሎ ቁጥጥር ስር አውሎ የበላይነትን እንዲያረጋግጥ ጠይቀው እንደነበር ይታወሳል። የባለፈው ሳምንት ጥቃትን በማስመልከት ሶስት የተጠረጠሩ ሰዎች በህግ ጥላ ስር እንደሚገኙ ነግረውኝ ነበረ። እሱን ተከትሎ ግን ምክትል ከንቲባው ትናንት ምሽት የተደረገው የቦምብ ጥቃትን እንደሚያወግዙና ይህንን ያደረጉ አካላትን ክትትል በማድረግ በቁጥጥር ስር እንዲውሉ ህብረተሰቡም ተሳትፎ እንዲያደርግ ጥሪ አቅርበዋል። የከተማው የጸጥታ ሁኔታ ከጊዜ ወደ ጊዜ አስጊ የሆነ በመምጣቱ ህብረተሰቡ ውይይት እንዲያደርግና ወንጀለኞችን ወይም በወንጀል ድርጊት የሚጠረጠሩ ግለሰቦችን አሳልፎ እንዲሰጥ ጥሪ አቅርበዋል።
ናኮር፣ እንግዲህ ይህንን ሁኔታ እየተከታተል ከሰሞኑም ተጨማሪ ዘገባዎች ታደርሰናለን። ሁለት ሳምንት ባልሞላ ጊዜ ውስጥ ሁለተኛ ሰው መገደሉ ነው በተመሳሳይ ጥቃትና፣ ባለስልጣናቱም ከምክትል ከንቲባው በስተቀር ክፍት አይደሉም እስካሁን እና ለተጨማሪ ዘገባዎች ከሰሞኑ ደግሞ እንጠብቀሃለን ዘርዘር ካለ ማብራሪያ ጋር። አመሰግናለሁ ለዘገባህ ናኮር፣ እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ ሰለሞን።